Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ሰላም፣ እንደምን አመሻችሁ። የጋቢና ፕሮግራማችን አሁን ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን እኔ ነኝ የምነዳው። ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ ታክሲያችን እንግዶችን ጭነናል።
የያዙት ዱላ ሊደበድቡን ጀመሩ። ሮጦ ለማምለጥ ሞከሩ። ልጆቹ አመለጡ። ያ ማምለጥ ያልቻሉት ደግሞ 26 የሚሆኑት ልጆች እስር ቤት ነው ያሉት።
20ም አይሆኑም እንኳን 20 ታሰሩ። ጠቅላላ የወጡት ማታ ወደ 3 አካባቢ 20ም አይሞሉም 35 አካባቢ ናቸው።
የቀደመው የሐዋሳ ዩኒቨርሲቲ ተማሪ ነው። ትላንት ማታ ከ25 በላይ ተማሪዎች መታሰራቸውን ይናገራል። የተከተሉት ደግሞ የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ዮሴፍ ማሞ ናቸው። ከኦሮሚያ ተቃውሞ ጋር በተያያዘ ትላንት ምሽት በሐዋሳ ዩኒቨርሲቲ ስለተከሰተው ዘገባ ይኖረናል። የሰብአዊ መብቶች ጉባኤ በኦሮሚያ ላይ ያወጣውን ሪፖርትም በዝግጅታችን አካተናል።
ብዙ ሆኜ የመጣሁት እዚህ አልበም ላይ ነው። እያንዳንዱ ዘፈን ውስጤን ይነካዋል፣ እኔን የገለጽኩት።
ከረጅም ዓመታት በኋላ በቅርቡ አዲስ የሙዚቃ አልበም ለአድማጭ አስደምጣለች። አለም ከበደ የዛሬ እንግዳችን ናት።
ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አሜሪካዊ አባል በሰሜን ኢራቅ ለኩርድ ፔሽመርጋ ኃይሎች እጁን ሰጥቷል። ሳርባዝ ሃማሃሚን የተባሉ በኢራቅ የኩርዶች ፔሽመርጋ አዛዥ ኃይሎቻቸው ተጠርጣሪውን ያስተዋሉት ዛሬ ጥበቃ ላይ ሳሉ እንደሆነ ገልጸዋል። ኃይሎቹ አንድን ነገር ካስተዋሉ በኋላ መከታተል እንደጀመሩ ወዲያው ከዓይናቸው እንደተሰወረም አክለዋል። ከዛ ሊነጋጋ ሲል ብርሃን ሆነና ሰውየው ጩኸት አሰማ። ወደ እናንተ መምጣት ፈልጋለሁና ማን ነው ሊያናግረኝ የሚችለው አለ በእንግሊዝኛ። ኃይሎቻችን እንግሊዝኛ ስለማይናገሩ እሱ በሚያውቀው ትንሽ አረብኛ እንግሊዝኛ የሚናገር ሰው ካለ ጠየቀና ፔሽመርጋዎቹ ፈንጂ እንዳልያዘ ካረጋገጡ በኋላ ታስሮ ወደ ሰፈር እንደተወሰደ እጁን መስጠት እንደሚፈልግም ተናገረ ሲሉ ወታደራዊው አዛዥ ገልጸዋል። አባቱ ፍልስጤማዊ፣ እናቱ ደግሞ ከሞሱል ኢራቅ ናቸው ማለቱ አሚን ጠቁመዋል።
የቱርክ ወታደራዊ ኃይሎች ዛሬ ባስታወቁት መሰረት አንካራ ላይ የአጥፍቶ ማጥፋት ጥቃት ከፈጸሙት ሁለት ሰዎች አንደኛዋ ሴት ኩርዳዊት አማጺ ነች። በጥቃቱ ቢያንስ 37 ሰዎች ተገለው 125 እንደቆሰሉ ታውቋል። ባለስልጣኖቹ የሴትየዋን ስም ባይጠቅሱም እንደ አውሮፓውያን አቆጣጠር በ1992 ዓ.ም ተወልዳ ካርስ በተባለች ምስራቃዊት የቱርክ ከተማ ትኖር እንደነበር፣ በ2013 ዓ.ም ደግሞ በህገ ወጥነት የተፈረጀው የኩርዲስታን ሰራተኞች ፓርቲ አባል እንደሆነች ጠቁመዋል። የትላንቱ ጥቃት የተፈጸመው በቱርክ መዲና አንካራ ዋና የገበያና የመጓጓዣ ማዕከል መሆኑ ተዘግቧል።
አይቮሪ ኮስት ላይ ትላንት እሁድ የተፈጸመው ጥቃት አልቃይዳ በሀገሪቱ እየታየ ያለውን የፖለቲካ መረጋጋትና የኢኮኖሚ እድገት ለማሰናከል የሚያደርገው ጥረት ተደርጎ መታየት አለበት ሲሉ አንድ የአፍሪካ ጉዳይ ጠቢብ ተናግረዋል። በዩናይትድ ስቴትስ የሚገኘው አትላንቲክ ካውንስል የአፍሪካ ማዕከል ስራ አስኪያጅ ጄ ፒተር ፓም አይቮሪ ኮስት ካለፉት 4 ዓመታት ወዲህ ያሳየችው መሻሻል ሁሉ በአልቃይዳ ተግባር ምክንያት ከተሰናከለ በጣም ያሳዝናል ብለዋል። ዩናይትድ ስቴትስና የአይቮሪ ኮስት ቅኝ ገዢ የነበረችው ፈረንሳይ ራሳቸውን ለመቻል በመጣጣር ላይ ያሉትን የአፍሪካ ሀገሮች መረዳት ይኖርባቸዋል ብለዋል። በአይቮሪ ኮስት ላይ የተፈጸመውን ጥቃት መወገዝ አለበት። አልቃይዳ በእስላማዊ ማህበር አጋሮቹ ሰላማዊ ሰዎችን በመፍጨት ተግባራቸውን ምን ያህል ጨካኞች እንደሆኑ ያሳያል ሲሉም አክለዋል።
በተያያዘ በሰሜን አፍሪካ ያለው የአልቃይዳ ክፍል በአይቨሪ ኮስት ለተፈጸመው ጥቃት ኃላፊነት ወስዷል። 6 በከባድ የታጠቁ ሰዎች ትላንት በሀገሪቱ መዝናኛ ቦታ ላይ በከፈቱት ጥቃት 14 ሲቪሎችና ሁለት ወታደሮች ተገለዋል 23 ሰዎች ደግሞ ቆስለዋል አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ ከቀሪ ካፒታል ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን
Gabina VOA. Let's cross boundaries together.
አራት ወራትን ያስቆጠረው የኦሮሚያ ተቃውሞ አሁንም በአንዳንድ አካባቢዎች እንደቀጠለ መሆኑን ዘገባዎች እየጠቆሙ ነው። ትላንት ማምሻውን በሐዋሳ ዩኒቨርሲቲ ተቃውሞ እንደነበርና ተማሪዎች መታሰራቸውን የአይንማኝ መሆኑን የገለጸ ተማሪ ገልጿል። የዩኒቨርሲቲው ፕሬዝዳንት በበኩላቸው ተቃውሞ ያሰሙት ተማሪዎች ቁጥር ከ30 ይበልጥም ይላሉ። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳ ዘገባውን እንዲያጠናክራለች።
በሐዋሳ ዩኒቨርሲቲ የኦሮሞ ተማሪዎች ትናንት እሁድ ማታ ተቃውሞ ማሰማታቸውን ከተማሪዎቹ መካከል ለደህንነታቸው የሰጉና ስማቸው እንዲጠቀስ ያልፈለጉ አንድ ተማሪ ገልጸውልናል። ሁኔታውም እንዴት እንደተነሳ ተማሪው ሲያብራሩ
የማላው ኢትዮጵያ ስፖርት ውድድር ነበር። ከዛ ልጆቹ እዛ ጋር ተሰባሰቡ የኦሮሞ ተማሪዎች ማለት ነው። ብዛታችን 300 አካባቢ ይሆናሉ። የጨፈሩ መጡ። ከዛ ግቢ ውስጥ ገብቶ ወዲያው ጭፈራው ወደ ተቃውሞ ተቀየረ። ዋነኛው ጥያቄያችን መንግስት ስህተት መሆኑ አምኖ በተቀበለው ማስተር ፕላን ምክንያት የታሰሩት አክቲቪስቶችና ተማሪዎች እንዲሁም በየቦታው ታስሮ ያሉት ሰዎች እንዲለቀቁ እና በማስተር ፕላኑ ምክንያት የተገደሉ ሰዎች ካሳ እንዲከፈልላቸው ነው ጥያቄ። ከዛ የክልሉ ፖሊስ ገባ። የያዙት ዱላ ሊደበድቡን ጀመሩ። ሮጦ ለማምለጥ ሞከሩ። ብዙዎቹ አመለጡ። ያ ማምለጥ ያልቻሉት ደግሞ 26 የሚሆኑት ልጆች እስር ቤት ነው ያሉት። ተደብድቦም እና ሲሮጡ ወድቆም የቆሰሉት አሉ። በቅርብ ጊዜ ከሰምስተር ረፍት ስለተመለስን ትምህርት ብዙም አልተጀመረም። ዛሬ የጀመሩት ደግሞ ገብቶ የተማሩት አሉ።
የአፋን ኦሮሞ ዝግጅት ክፍል ባልደረባ ጃለኔ ገመዳ የአዋሳ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ዮሴፍ ማሞ በዚህ ጉዳይ ላይ አስተያየታቸውን እንዲሰጡ አነጋግራቸው ነበር።
ይኸውልሽ በጣም 20 አይሆኑም እንኳን 20 ታሰሩ ጠቅላላ የወጡት ማታ ወደ 3 አካባቢ 20 አይሞሉም 35 አካባቢ ናቸው
ጠቅላላ።
አዎ ጠቅላላ ትንሽ ናቸው። እኔም እዛ ቦታው ላይ ስለነበርኩ የታሰረም የለም እዛ ወዲያውኑ እዛ የተለቀቁት የተመጣ የተደበደበ ምንም የለም። እንግዲህ አይኔ ነው የሚያየው እዛ ነበርኩኝ።
የፖሊስ ኃይል አልመጣም?
መጥቷል። እሱ መጣ። ሲመጣ ልጆቹ ራሳቸው በቃ ተበተኑ።
ምን ነበር ሲያሰሙ የነበሩት?
ያው ዝም ብለው እንግዲህ በኦሮምኛ ነው። እኔ ኦሮምኛ አልችልም። ያው ትንሽ እንደመፈክር ምናምን አደረጉ።
ምን ይመስላል መንፈሱ?
መንፈሱ ያው ይሄ በኦሮሚያ ያለውን ሁኔታ ይመስለኛል እንግዲህ እንጂ ሌላ ምንም አላደረጉም። ኦልሞስት ይሄ ሁሉም የሆነው 20-30 ደቂቃ አይሞላም ትዕይንቱ። በጣም ትንሽ ቁጥር ነበር የጀመሩት 10-15 የሚሆኑ። ከዛ ያን ያህል እንትን ሲሉ ተማሪ ሊሰባሰብም አልቻለም። እንግዲህ እዛው ነበርኩ። ምንም የተደበደበ የለም። ተማሪዎቹ ራሳቸው ተበታተኑ። አለቀ በቃ ትዕይንቱ።
ታዲያ ችግር የማይፈጥር ከሆነ የግቢው ጥበቃ ያለ ፖሊሶች ለምን መጡ?
አሀጉ ቆዩ ተበተኑ ብለን እኛም ስንል እምቢ ስላሉ ነው።
ታያ ተማሪ ወይ 30 እርስዎ እንደሚሉት የግቢው እንትን ተመለሱ ሊላቸው ይችል ነበር።
እምቢ አሉ እኮ ነበርኩ። 35 አይበልጡም። እምቢ አሉ። ከዛ ድምጻቸው የማታ ስለሆን ድምጽ ይሰማል። እያየናቸው እኮ ነው ፊት ለፊት እና ያው ግቢውንም ጠጥተን ስላሉ መጣ። ሲመጣ ራሳቸው ተበተኑ።
ግን እነሱ የሚሉት የታሰሩት ትላንት ሌሊት እዛው ግቢ ውስጥ ቦታ አለ እዛ ነው፣ ዛሬ ግን ከግቢ ውጭ ተወሰዱ ነው የሚሉት።
ትላንት እኔ እዛ እያለሁ የታሰረ ተማሪ አላየውም እኔ እና እሱን ማውቀው ነገር የለም። አሁን
Sorarren
Gabina
VOA
Shirin Gabina Blashangul Zegapina Blashangul.
ተከታዩ ዘገባም ወደ አዲስ አበባ ይወስደናል። የሰብአዊ መብቶች ጉባኤ በተወሰኑ የኦሮሚያ ወረዳዎች አካሄድኩት ባለው የሰብአዊ መብቶች ጥሰት ምርመራ ከ100 በላይ ዜጎች በመንግስት ጸጥታ ኃይሎች መገደላቸውን ከአርባ በላይ በጥይት መቁሰላቸውን አያሌዎች መታሰራቸውን ዛሬ ይፋ አድርጓል። መንግስት ጉዳዩን በገለልተኛ አካላት እንዲጣራ እንዲያደርግና ችግሩን የፈጠሩትም በህግ እንዲጠየቁ አሳስቧል። ባለፈው ሳምንት መገባደጃ ላይ ጠቅላይ ሚኒስትር ኃይለ ማርያም በኦሮሚያ ውስጥ ስለደረሰው ጥፋት መንግስታቸው ሙሉ ኃላፊነት እንደሚወስድ መግለጻቸው ይታወሳል። መለስካቸው አማሃ የዛሬውን መግለጫ ተከታትሎ የሚከተለውን ልኳል።
ሰመጉ ሰብአዊ መብቶች ጉባኤ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ረፋዱ ላይ በመንግስት የጸጥታና ታጣቂ ኃይሎች በዜጎች ላይ የሚፈጸም አሰቃቂ ግድያ፣ ህገወጥ እስር፣ ድብደባ፣ ማስፈራራትና ማዋከብ በአስቸኳይ ይቁም የሚል ርዕስ የያዘውን 140ኛውን ልዩ መግለጫ ይፋ አድርጓል። ሰመጉ በኦሮሚያ ከሚገኙ 342 ወረዳዎች መካከል በ33 ወረዳዎች ብቻ ምርመራውን እንዳከናወነም ይኸው መግለጫ ያስረዳል። ምርመራው የተካሄደውም ከህዳር 2 ቀን 2008 ዓ.ም እስከ የካቲት 12 ቀን 2008 ዓ.ም በነበረው ጊዜ በተፈጸሙ የመብት ጥሰቶች ላይ መሆኑንም ይኸው መግለጫ ያመለክታል። በእነዚህ ወራት 103 ዜጎች በመንግሥት የጸጥታ ኃይሎችና ታጣቂዎች መገደላቸውን ይዘረዝራል። ከተገደሉት መካከል የ35ቱ ምስል ተያይዟል። ሌሎች ዝርዝር ጉዳዮችም ተጠቅሰዋል። በጥይት የቆሰሉና ከባድ አካል ጉዳት የደረሰባቸው የ57 ሰዎች ስም ዝርዝር ከተወሰኑ ምስሎች ጋር በብዙ አስርቶች የሚቆጠሩ ማሰቃየትና ድብደባ የተፈጸመባቸው በእስራት የሚንገላቱ የደረሱበት የማይታወቅና ሌላም ጉዳቶች የደረሰባቸው ሰዎች ዝርዝር በመግለጫው ተካቷል። ይህ በውስን ጊዜና ስፍራ የተከናወነው ምርመራ ያለውን ሁኔታ ሙሉ በሙሉ የሚገልጽ እንዳልሆነ መግለጫው ይጠቁማል። የሰመጉ ጽህፈት ቤት ዲሬክተር አቶ ብጻተ ተረፈ እንዲህ አቅርቦት ነበር።
ተቃውሞ እስካሁን የቀጠለ በአብዛኛው የኦሮሚያ ወረዳዎች የተካሄደና በመካሄድ ላይ ያለ ስለሆነ በተቃውሞ እንቅስቃሴ ወቅት የተገደሉ፣ የተጎዱ፣ የታሰሩና የወደሙ ንብረቶች እጅግ በጣም ከፍተኛ እንደሆኑ ይገመታል። ጉዳት በደረሰባቸው አካባቢዎች ባለሙያዎቻችን ተዘዋውረው እንዳረጋገጡት ከፍተኛ የሆነ የፖሊስና የሰራዊት ኃይል በየአካባቢው በብዛት በመኖሩ ህዝቡ መረጃ በተለይ ማስረጃ ለመስጠት በከፍተኛ ፍርሃት ውስጥ ይገኛል። ማንንም ሰው ለማመን ተቸግሯል።
ይህ መግለጫ በሚጠናቀርበት ጊዜ በምዕራብ አርሲ፣ በአጄ፣ ሻሸመኔ፣ ኮፈሌና አካባቢው፣ በምዕራብ ወለጋ፣ በምዕራብ ሸዋ ህዝባዊ ተቃውሞ ቀጥሎ እንደነበረም ይኸው የሰመጉ መግለጫ ያስታውሳል። አክሎም የመንግሥት ታጣቂዎች በአምቦ፣ በጀልዱና በግንደበረት አስገድዶ መድፈር መፈጸማቸውን ከነዋሪዎቹ ለመስማት ችለናል። መርማሪዎቻችን ያነጋገሯቸው በርካታ ነዋሪዎች እንደገለጹት በአንዳንድ ቦታዎች የመንግሥት ታጣቂዎች ሕገ ወጥ የቤት ለቤት አሰሳ ሌሊት የሚያደርጉ ሲሆን በፍተሻ ወቅት የሚያገኙትን ንብረት ይወስዳሉ፣ በዜጎች ላይ ከፍተኛ ድብደባ ይፈጽማሉ፣ ዛቻና ማስፈራሪያ እንዲሁም ስድብ ይሰነዝራሉ ይላል። ሰመጉ እነዚህ ሮሮዎች በመንግሥት ዘንድ ትኩረት እንዲሰጣቸውም ጠይቋል። አቶ ብጻተ፣
መንግሥት ከላይ ለተገለጹት ሮሮዎችና አቤቱታዎች ትኩረት ሊሰጥ ይገባል። ጉዳዩ በገለልተኛ አካል እንዲጣራ፣ ችግሩን የፈጠሩት በሕግ እንዲጠየቁ እንዲያደርግ፣ ተጎጂዎች በአግባቡ እንዲካሱና ለወደፊቱም እንዲህ አይነት ችግሮች እንዳይከሰቱ የመከላከልና ለዜጎች ጥበቃ የማድረግ ኃላፊነቱ እንዲወጣ ሰመጉ ጥሪውን ያቀርባል።
በሰመጉ መግለጫ የተነሳው ሌላው ጉዳይ ደግሞ በምዕራብ አርሲ ዞን ተፈጽሟል ስለተባለው ሕገ ወጥ ድርጊት ነው።
ተቃውሞ በተካሄደበት ወቅት በምዕራብ አርሲ ዞን በተለያዩ ወረዳዎች የሚገኙ የሃይማኖት ተቋማት ማለትም የኦርቶዶክስ፣ የፕሮቴስታንትና የካቶሊክ አብያተ ክርስቲያናት ተቃጥለዋል። ድርጊቱ የተፈጸመው በማንም ይሁን በማን በአጭሩ ካልተገታ በሀገርና በሕዝብ ሰላምና መረጋጋት እንዲሁም በአንድነት ላይ የከፋ አደጋ ስለሚያስከትል እንዲህ አይነቱ ድርጊት በአስቸኳይ እንዲቆም ሰመጉ ያሳስባል። መንግስትም አጥፊዎችን በሕግ እንዲጠየቁ እንዲያደርግ ሰመጉ ይጠይቃል።
ከዚህ ጋር በተያያዘ ከሳምንታት በፊት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ጌታቸው ረዳ እንዳሉት ከሆነ በምዕራብ አርሲ የተለያዩ ከተሞች የታየው ሁከት በሌሎች የኦሮሚያ አካባቢዎች ከተነሳሱ ተቃውሞዎች ጋር በምንም መልኩ አያያዝም ብለው ነበረ። እንዲያውም በዚህ አካባቢ ለተከሰተው የሁከት ምንጭ አስመራ ነው እንዳሉም አይዘነጋም። ባለፈው ሳምንት መገባደጃ ላይ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ ውስጥ ስለተፈጠረው ሁከትና ስለደረሰው ጥፋት የድርጊቱ ተጠያቂዎች ግን ሌሎች ኃይሎች ናቸው ሲሉ ወንጅለዋል።
የህዝቡን ተገቢ ጥያቄዎችና የወጣቶችን ፍላጎቶች አቅጣጫ ለማሳት የጸረ ሰላም ኃይሎችና ጥገኛ የጠባብነትና የትምክህት መረቦች ሴሎቻቸውን በማንቀሳቀስ በሰው ህይወት በህዝብና መንግስት ንብረት እንዲሁም ለዘመናት አብሮ የኖሩ ብሔረሰቦችን ለማጋጨት ባደረጉት ጥረት ጉዳቶች ተከስተዋል። ሆኖም ህዝቡ የነዚህን ኃይሎች እኩይ ዓላማ በአግባቡ በመረዳቱና ሂደቱን ለማስቆም በመነሳሳቱ ሁኔታውን ለማረጋጋት ችሏል። የፌደራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል።
ሰብአዊ መብቶች ጉባኤ ዛሬ ይፋ ባደረገው ልዩ መግለጫው ላይ እንዳስታወቀው ግን መንግስት እስከ ዛሬ ለህዝቡ ጥያቄ የሰጠው ምላሽ ተገቢም በቂም ነው ብሎ አያምንም። መወሰድ አለባቸው ያላቸውን እርምጃዎች ይዘረዝራል።
በተማሪዎችና በህዝቡ ለቀረበው ጥያቄ መንግስት የተሰጠው መልስ በምንም መልኩና በማንኛውም መለኪያ በሰመጉ ተቀባይነት የሌለው መሆኑን፣ በተማሪዎችና በህዝቡ በተቀሰቀሰው ሰላማዊ የተቃውሞ ሰልፍ ሰበብ የህይወት፣ የአካል፣ የንብረት ጉዳት ያደረሱትና ጉዳቱ እንዲደርስ ያዘዙት ኃላፊዎች በአስቸኳይ ለህግ እንዲቀርቡ፣ በተማሪዎችና በህዝብ ሰላማዊ ሰልፍ ምክንያት የታሰሩ በርካታ እስረኞች በአስቸኳይ እንዲፈቱ፣
ለወደፊቱም በተማሪዎችና በህዝቡ ለሚነሱ ሰላማዊ ሰልፎችና ጥያቄዎች መንግስት በህገ መንግስቱ ድንጋጌዎች መሰረት ሰላማዊ ምላሽ እንዲሰጥም ጥሪ ያቀርባል። ባለፈው ሳምንት የኦሮሞ ፌዴራሊስት ኮንግሬስ ባሰራጨው መግለጫ ድርጅቱ ባለው መረጃ መሰረት በኦሮሚያ ይህ ቀውስ ከተቀሰቀሰበት ጊዜ አንስቶ የሟቾች ቁጥር 270 እንደደረሰ ገልጿል። በመንግስት በኩል ግን በአሁኑ ወቅት የሚጠቀስ ቁጥር የለም። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በቅርቡ እንዳሉት ከሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ቁጥር ያሳውቃል ተብሎ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በአጭር ሞገድ 6080 እና በ15580 ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ታገኙናላችሁ። ቀደም ብላችሁ ለማዳመጥ ከፈለጋችሁ ደግሞ ቀጠሯችንን በመካከለኛ ሞገድ ይሁን በ1431 መካከለኛ ሞገድ ላይ ታገኙናላችሁ። ጋቢና ቪኦኤ ፕሮግራማችን ይቀጥላል።
ቀጣዩ ፕሮግራማችን ደግሞ ወደ ሙዚቃ ዘርፍ ይወስደናል። አራት የሙዚቃ አልበሞችን ለአድማጭ አቅርባለች። የዘፈነቻቸው ዜማዎች በተለይም አተረማመሰውና አራዳ የተባሉት በአድማጭ ዘንድ በጣም ተወዳጅ በመሆናቸው በኢትዮጵያ ድምፃውያን ዘንድ ተደጋግሞ ተዘፍኗል። አለም ከበደን በአዳዲስ ስራዎች ቶሎ ቶሎ ያላየናት ለምንድን ነው? መስታወት ጠይቀሻታል መቼ?
አዎ፣ እስከ ዛሬ አዲስ ስራ ይዞ ለመቅረብ የዘገየሽበት ምክንያት ምንድን ነው? ኑሮሽ የት ነው? የት ነው የምትኖሪው ብዬ ጠይቄያታለሁ።
የምኖረው እዚሁ ቨርጂኒያ ውስጥ ነው። ሙዚቃ ህይወት ውስጥ ነኝ ያለሁት። ብዙ ጊዜ በየናይት ክለቡ እሰራለሁኝ። ያው አላቆምኩም ማለት ነው። የተለያዩ ድርሰቶች፣ ዜማዎችን እየሰበሰብኩኝ ዜማዎችን በማጥናት ነበር እስካሁን ድረስ የቆየሁት። ያ ግን በጣም ረጅም ጊዜ ወስዶብኛል። አሁን እዚህ ጋር ስለደረሰ ሳይሆን ይህን ስራ ሁለት ጊዜ ነው እንትን ያደረግኩት።
11 ዓመት ፈጅቷል ነው የተባለው።
በትክክል 11 ዓመት። ምንድን ነው አንድ የተለያዩ ዜማዎችን ብሰበስብም ግጥሞችን ቢኖሩኝም ሙዚቃው ቢሰራም ግን ከኔ ጋራ ሊዛመድ አልቻለም። ከኔ ጋር ካልተዘመመደ ደግሞ ሰውም ጋር ሲደርስ ብዙ አድማጭ ሊኖረው አይችልም በሚል ነገሮችን አቆየኋቸው። እንዳለ ማስተር የተደረገውን ቀይሬ ከ13ቱ ዘፈኖች 1/4 ዘፈን
እንዳዲስ ነው የተሰራ። ማን ነበር ቅንብሩን የሰራው?
አሁን አሬንጅ ያደረገው አበጋዝ ክብረ ወርቅ ነው። እሱን የሰራው በፊት ግን ከሌላ ሙዚቀኛ ጋር ሰርቼ ነበር። አብይ ሰለሞን ይባላል። ግን ያው መጨረሻው አልሆነም። ሙዚቃው በአጠቃላይ እንደ አዲስ ነው የተሰራው። ያ አሬንጅመንት ቀርቶ እንደ አዲስ ነው አሬንጅ የተደረገው። አስተያየትም እንደዚሁ ከየጓደኞቼ የሙያ ጓደኞቼ በጣም ረድተውኝ የተሰራ ስራ ነው። እኔ እጅግ በጣም ደስተኛ ነኝ። ይሄ በቃ እኔ ፊት ያደርጋል ብዬ ለአድማጭ አቅርቤዋለሁ።
ይሄ ስንተኛ አልበምሽ መሆኑ ነው?
ይሄ አራተኛ አልበሜ ነው።
አራተኛ አልበምሽ። የመጀመሪያው አልበምሽ ምንድን ነበረ?
ኮሌክሽን ነው፣ የሰዎች ዘፈኖች ምናምን፣ የህዝብ ዘፈን የተጫወትኩት። ከዛ አተረማመሰው፣ ከዛ አራዳ፣ አሁን ደግሞ አቀላለጠው። አራዳና አቀላለጠው እዚህ ነው የተሰራው።
ምን አይነት ሙዚቀኛ ነኝ ብለሽ ነው የምታስቢያቸው? አሁን አተረማመሰውን ስንሰማ የተለየ አይነት ያዘፋፈን ስልት ነበረሽ። አሁን አዲሱ ላይ ደግሞ ስንሰማሽ ሌላ አይነት ነው ይዘሽ የመጣሽው እና የትኛው ነው አንቺን የበለጠ የሚገልጽሽ?
የትኛውንም አይነት ቅኝት ብትሰጪኝ እጫወታለሁ፣ ዘፍናለሁ። የትኛው አማረብኝ የትኛው ነው? መልሱን ለአድማጭ ነው እንትን ማረገው። አርተር ማመሰውንም ስሰራ በጣም ደስ የሚል ነገር ነበረ። የህዝቡ አቀባበል አራዳም እንደዚሁ። አሁንም ደግሞ ያለው ነገር ብዙ ሆኜ የመጣሁት እዚህ አልበም ላይ ነው። እያንዳንዱ ዘፈን ውስጤን ይነካዋል፣ እኔን የገለጽኩት ያ ነው የአሁኑ ልዩነቱ።
ዜማ መረጣ ላይ በጣም ጎበዝ ናት ሲሉ ሰማሁ። ምን አይነት ዜማዎች ነው የሚያስደስቱሽ?
ዜማዎች እሰማለሁ ከብዙ ዜማ ደራሲዎች ነው ዜማ መጀመሪያውን የሚያስኩት። ግጥምን በጣም ደስ ይለኛል። ግጥም ሳይ ዝም ብሎ አይደለም፣ የሆነ ነገር መልእክት መኖር መቻል አለበት። እኔ የምዘፍነው ዘፈን መልእክት ከሌለው ዝም ብሎ ማበድ ነው የሚመስለኝ፣ እንደኔ ማለት ነው። ዜማም ሰምቼ እያንዳንዱ ደራሲዎች ሶስት አራት አራት የምትሆ ነው የሚበዛው። እዚህ ላይ ልዩነት የለኝም። በቃ በዚህ መልኩ ነው የተሰራው። ለዛ ይሆናል እንደዛ
የሚያደንቁሽ
ይሆናል። እና አሁን እኔ ስራዎቹን ስሰማቸው ሁሌ ሰማዋለሁ። የሚገርምሽ ነገር አይ ቲንክ ራሴን ወዳድ ልሆን አላቅም። ብቻ ሰውም እንደኔም እንኳን ባይሆን ይሄ ነገር ጥሩ ስራ ሰርታለች የሚለው ነገር ከነሱ ይመጣል ብዬ በጉጉት ነው የምጠብቀው። በእውነት ባለሙሉ ተስፋ ነኝ።
በአራዳ ነው የምትታወቂው። አራዳን ደግሞ ብዙ ጊዜ ተናግረሽዋል፣ ግን እንደው እንደ ትውስታ እንዲሆን ከጎሳይ ጋር አንድ ላይ ዘፍናችሁታል፣ አውርታችሁበታል ስለዚህ ጉዳይ?
ቢገርምሽ አግኝቸዋለሁ፣ እውነት ለመናገር አግኝቸዋለሁ። ግን በቃ ጎሳይን ሳየው በጣም ጥሩ ባለሙያ፣ ጎበዝ ድምጻዊ፣ ጥሩ ድምጻዊ ስለሆነ በቃ ስታይ ከሀገር ቤት መጥቶ እዚህ ስታየው እኔ ለሰላምታ ነው እንጂ ለወቀሳ እንደዚህ አይነት ሰውም አይደለውም። በመሰረቱ አራዳ ብቻ አይደለም የተሰራ። በመሰረቱ እኔ የዘፈንኳቸው ዘፈኖች በካሴት ብዙ ጊዜ ወጥተዋል። ተረማመሰው ማዝ ዘፋኝ ነው የዘፈነው። ግን እንደምሰራ ስለማቅ ሌላ እኔ ማድረግ እችላለሁ ነው የምለው። እና የትናንቱን ነገር ብዙም አላስታወስም እውነት ለመናገር።
አራዳን እንስማው ይፈቀድልኛል? መስማት ለማስታወስ አድማጮቻችን የምናሰ
እስቲ ለወድሰው እኔው ላሞጋግሰው እየደጋገመኝ ናፈቀኝ አንድ ሰው ሳሳው ሆረሳሳው እኔ ገባሁዳ በቆንጆ ልጅ ፍቅር ቀደማ ኮረዳ ባራዳ ልጅ ፍቅር ሸግዬ አራዳ ናፈቀኝ አንድ ሰው በቆንጆ ልጅ ፍቅር።
መልእክት ማስተላለፍ ከፈለግሽ እድሉን ልስጥሽ።
አብረውኝ የነበሩትን ጓደኞቼ ባመሰግናቸው አልጠግብም። ለምን? በቃ ልዩ ናቸው። ግጥም ደራሲዎቹ ሶስና ታደሰ፣ ተመስገን አፈወርቅ፣ ጌራ ወርቅ ነቃ ጥበብ፣ እውነቴን ነው የምልሽ ሁሉ ጊዜ ከጎኔ በቃ ምንም በቃ ሳይሰለችው። የሙዚቃ ህይወት ከህዝብ ጋር ነው። ህዝቡም ወደ አንቺ ይመጣል፣ አንቺም ወደ ህዝቡ የምትሄጅበት ጥሩን ኮሚኒኬሽን ሲኖርሽ ነው። እንዲኖርኝ ያደረጉት እነሱ ናቸው። እኔ ከየትም አላመጣሁትም፣ እውነት ነው የምነግርሽ፣ ከየትም አላመጣሁትም። ደራሲዎቹ ጥሩ ጥሩ ስራ ሰርተውልኛል። በጣም ነው የማመሰግናቸው። ሱራፌል አበበ፣ መሰለ ጌታሁን ከኢትዮጵያ፣ ብስራት ጋረደው፣ ሶስና ታደሰ፣ አሳየ ዘገየ፣ ታምራት አበበ፣ እነዚህ ሁሉ የእነሱ ሁሉ ውጤት ነው። ከዛ ደግሞ ዳር የመጅመቱ ስትመጪ ደግሞ አበጋዝ ደግሞ ልዩ ነገር ነው ለእኔ ይሰራል። በቃ ይሄ ጊፍት ነው ለእኔ፣ በህይወቴ ውስጥ ጊፍት እንደሰጡኝ ነው የምቆጥረው። ጥበቡን ጥበቡ የህይወትን ቋጠሮ የመፈታበትን ባህር የምቀስፍበት ሙሉ አንደበቴን ቃልህን አውሰኝ ሰለሞን።
ሶስት የኢትዮጵያ ፊልሞች በቤልጅየም ሉብ በተባለች ከተማ ለ21ኛ የአፍሪካ ፊልም ፌስቲቫል ተመርጠው በመታየት ላይ ናቸው። ለምብ ላምባና ሬድ ሊፕስ ወይም ቀያይ ቀንበጦች የተሰኙ ሶስት ፊልሞች ለአውሮፓውያን ተመልካች ለእይታ ቀርበዋል። ይህ የፊልም ፌስቲቫል አሁንም በመካሄድ ላይ ይገኛል። ጽዮን ግርማ የዝግጅቱን አስተባባሪ አግኝታ አጠር ያለ ዘገባ አጠናቅራለች።
ፊልሞቹ ቤልጅየም ውስጥ ሉቭ በተሰኘች ከተማ እየተካሄደ ለሚገኘው የአፍሪካ ፊልም ፌስቲቫል ላይ እንዲቀርቡ ከተመረጡ በኋላ ካዘጋጆቹ ጋር በመሆን የማስተባበር ስራ የምትሰራው ሚሚ አበበ የተባለች የ24 ዓመት ኢትዮጵያዊ ወጣት ነች። የፊልም ፌስቲቫሉ ከመጀመሩ በፊት ከወጣት የዩኒቨርሲቲ ተማሪዎች ጋር በመሆን የኢትዮጵያን ባህል ሲያሳዩና ሲያስተዋውቁ እንደነበር ገልጻልናለች። አርብ ዕለት የተጀመረው የፊልም ፌስቲቫልም በርካታ ተመልካቾች አሉት ብላለች።
ገና የጀመረው አርብ ዕለት ነው፣ በ11 ማርች ነው የጀመረው። እስካሁን ዲዛይን እንግዲህ 2 ትልቅ ሲኒማ ፊልም አዳራሾች ነው ተከራይተው ሲታይ የነበረው። የመጀመሪያው ኦፕኒንግ ሙቪውም የነበረው የኢትዮጵያ ፊልም ነው። 2 ትልቅ አዳራሾች ወደ 700-800 ሰው ነው የመጣው የኢትዮጵያን ላምብ የሚባለውን ፊልም ለማየት ማለት ነው። የፈረንሳይ ካን ሙቪ ላይ ኖሚኔት የተደረገ ፊልም ነው።
ዝናቡ ተመልሶ መዝነብ ሲጀምር እኔም መጣና ወደ ቤታችን እንሄዳለን።
እሺ፣ ጨርሰው በዘንብስ መቼም ቢሆን መለየት የለብንም። ቃል ጋባልሻል።
የማን ልጅ ነው?
የወንድሜ ልጅ። ልጅ ነው።
አይሁዲ ነው?
አዎ፣ በእናቱ ይሁዲ ነው እኮ።
ለዚሁ የአፍሪካን ፊልም ፌስቲቫል ከተመረጡት ፊልሞች አንዱ ላምፕ ነው። በያሬድ ዘለቀ ተጽፎ የተዘጋጀው ይህ ፊልም ከአፍሪካ ለመጀመሪያ ጊዜ ፈረንሳይ ለሚገኘው ካን ፊልም ፌስቲቫልም የተመረጠ እንደነበር ይታወቃል። በደራሲና ዳይሬክተር አንተን ኃይሌ የተዘጋጀውና በእውነተኛ ታሪክ ላይ ተመስርቶ ስለ ኩላሊት ህመምና በኢትዮጵያ ስላለው የሕክምና ችግር የሚተርከው ላምባ ፊልም በዚህ የአፍሪካ ፊልም ፌስቲቫል ላይ እንዲታይ ከተመረጡት መካከል ሁለተኛው ነው። ሚሚ ስለዚሁ ስትናገር፣
ሌላው ደግሞ ላምባ የሚባለው ነው። ኢትዮጵያ ውስጥም ይታይ የነበረ ፊልም፣ ስለ ኩላሊት በሽተኞች የተሰራ ፊልም ነው።
ከዚህ ሰማይ በላይ ብዙ ሰማያት አሉ፣ በደመና ተከልለው። ከነሱ በላይ ደግሞ የሰማይና የምድር ባለቤት የሆነው ጌታ አለ። አራዊቶችን ወንዞችን የፈጠረው አምላክ
ሌላው ደግሞ ሬድ ሊስት ይባላል። እስራኤል ውስጥ ሀገር ውስጥ የተሰራ ፊልም ነው። እሱም ዛሬ ማታ ነው እና ነገ ማታ ነው የሚታየው።
በባዚ ጌቲ ተጽፎ የተዘጋጀው ሬድ ሊፍስ ወይም ቀያይ ቀንበጦች የተሰኘ እስራኤል ሀገር የተሰራው በኢትዮጵያውያን ስደተኞች ላይ የሚያተኩር ፊልም ነው።
እኔ ብለው ባለቤት የት ነው?
ምን አውቅ ይሆናል።
አንቺን እኮ ነው
ሳሚው ጉልበቱን። አንቺን እኮ ነው የምለው። ሳሚው ጉልበቱን እኮ ነው የምልሽ።
እኔ አባት አይደለሁ። እኔ አልከበርም።
በዚህ የአፍሪካ ፊልም ፌስቲቫል ላይ መክፈቻ የነበረው የኢትዮጵያ ፊልም ሲሆን በውጭ ሀገር በሚደረጉ የፊልም ፌስቲቫሎች ላይ በኢትዮጵያውያን ደራሲና ዳይሬክተሮች የሚሰሩ ፊልሞች የተሳትፎ ቁጥር እየጨመረ መጥቷል። ዝግጅታችንን
hello goday hello qabri dahar hello dagaxbu hello diri dabe hello shini gabina voa gabina 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 waxa dagaysanaysan gabina voa gabina gabina gabina
ጽዮን ዝግጅታችን መጠናቀቁ አሳስቧታል መሰለኝ።
አዎ ዝግጅታችንን እናጠናቀው ብዬ ነው፣ ሰዓታችን እየደረሰ ስለሆነ ዝግጅታችን ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በጎሳዬ ተስፋዬ
ድሬ የድሬ ልጅ እዚህ አጠገብ ያለች
በአገሬ ዜማ መልካም ምሽት። በነገው ጉዞ እንገናኝ። አቱን እንደ አዲስ ተዋሳብ እንዳይገባ የፍቅር ነው ቢል አንድ በታቸው አቦ ግባ ግባ ድሬ 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 ጉዳይ አለኝ ማልጨርሰ
ከጥንት አንስቶ እስከ ዛሬ ሲዘፈን ኖሯል።